ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
እናስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ግንቦት 6 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና በማስከተልም ለዕለቱ ያለንን የፍኖተ ዲሞክራሲ ሐተታ እናሰማለን። በመጨረሻም ሀሁ ፖለቲካ ትላንትን ረስቶ ነገን ፍለጋ በሚል ርዕስ በሃማቱማ ከአመታት በፊት ቀርቦ የነበረውን ለግንዛቤ እንደገና አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። አሁን ወደ ዜናው። በቅድሚያ ግን ርዕሶቹ። የውጭ ዕዳ አሳሳቢ ደረጃ ላይ ደርሷል። የዜጎች ከቀያቸው መፈናቀል ከጊዜ ወደ ጊዜ እየተባባሰ መምጣቱ ታወቀ። በአሜሪካ የወያኔው አምባሳደር የጠራው ስብሰባ በተቃውሞ ተበተነ። ወያኔ አሁንም ህዝብን እርስ በርስ ለማፋጀት ወደ ኋላ እንደማይል ተጋለጠ። ወያኔ በኢትዮጵያ ላይ የጫነው የውጭ ዕዳ አሳሳቢ ደረጃ ላይ መድረሱን ለወያኔ ብድር ሰጪ የሆኑት የባዕድ ተቋሞች ራሳቸው አመኑ። 56 በመቶ ደርሷል የተባለው ይህን ዕዳ በተመለከተ አገራችን በዚህ ዓመት ወደ 16 ቢሊዮን ብር መክፈል መገደዷን ታዛቢዎች ጠቁመዋል። ወደ 10 ቢሊዮን ዶላር የሚሆነውን የወያኔ ቁንጮዎች ዘርፈው ማሸሻቸውንም ማወቅ ተችሏል። ኢትዮጵያም ኬንያም እንዲሁም ሌሎች የአፍሪካ ሀገሮች ከቻይና የተበደሩት ከፍተኛ መጠን ነው ያሉ ክፍሎች፣ ቻይና ለምሳሌ ከአንጎላ 745 ቢሊዮን ዶላር ዕዳ ክፍያ የምትወስደው በቤንዚን በመሆኑ የዘይት ዋጋ ሲወድቅ አንጎላን ለኪሳራ እየዳረገች ቆይታለች ተብሏል። ኬንያም 55 በመቶ ዕዳ ያለባት ከቻይና ነው ተብሏል። የቤንሻንጉል ክልል ኃላፊዎች እኛ የምናውቀው የተፈናቀለ አማራ የለም ብለው ሲከዱ ባህር ዳር ድረስ ሄደው የተኮለኮሉትን አማራ ተፈናቃዮች በሚመለከት ምንም እርዳታ እንዳልደረሳቸው ለማወቅ ተችሏል። በአማራው ላይ እየደረሰ ያለው የመፈናቀል ግፍ በአዴን ተብዮችን ቅንጣትም ያላሳሰባቸው ከመሆኑ ባሻገር በአዲስ አበባም ቤታቸው በጠዋት ፈርሶ መንገድ አዳሪ የሆኑትን በተመለከተ ምንም እርዳታ ሲሰጥ አለመታየቱ መጣ እየተባለ ያለውን ለውጥ ባዶነት አረጋግጧል በሚል ሰፊ ትችት ቀርቧል። በተያያዘ ዜናም በወያኔ ከጅጅጋና ሌሎች ቦታዎች ከተፈናቀሉት ብዙ ሺዎች በተጨማሪ በጌዲዮና በምዕራብ ጉጂ ወያኔ በቀሰቀሰው ግጭት ወደ 200 ዜጎች መፈናቀላቸው ሊታወቅ ችሏል። በአሜሪካ የወያኔው አገዛዝ አምባሳደር ካሳ ተክለብርሃን በሚኒሶታ ከሚገኙ የስራቱ ደጋፊዎች ጋር ያደረገው ስብሰባ በአገር ወዳድ ኢትዮጵያውያን ተሰናከለ። ከ10,000 ዶላር በላይ ወጪ የተደረገበት በሚኒሶታ ብሉሚንግተን ከተማ ውስጥ በሚገኘው ክራውን ፕላዛ ሆቴል በተጠራው ስብሰባ ላይ ካሳ ተክለብርሃን ገንዘብ ለማሰባሰብና ሌሎችንም በልማት ስም ፖለቲካ ለመደለል የተገኘ ቢሆንም ኢትዮጵያውያኑ በተለይም በኦጋዴን በአማራና በኦሮሚያ አካባቢዎች ሰዎች እየተገደሉ አንተ እዚህ መምጣትህ በራሱ ያሳፍራል በማለት ስብሰባውን በትነውታል። የኢትዮጵያውያኑ ተቃውሞ ባየለበትም ወቅት ካሳ ተክለብርሃን በጓሮ በር አምልጦ ሸሽቷል። ዘረኛው ወያኔ አባይ ፀሐዬ በስኳር ፋብሪካዎች ኃላፊነቱ የዘረፈውን ሚሊዮኖች በተመለከተ ምንም ሂሳብ ሳያወራረድ ህዝብ እርስ በርስ ለማጋጨት በተያያዘው ዘመቻ በመቀጠል በቅርቡ የኦሮሞ ህዝብ ማን እንደበደለውና እንደጨቆነው ያውቃልና ኦሮሞን ከትግሬ ማጣላት አይቻልም በሚል የለፈፈው ለከፍተኛ ትዝብት እንደዳረገው ታዛቢዎች አረጋገጡ። አባይ ፀሐዬ የገለማውን የወያኔ ጸረ አማራ ቀስቀሳ ሲያቀረሽ ለ28 ዓመታትና ስልጣን ይዞ ህዝብን ሲበድል እንደቆየ ህዝብ የዘነጋ መስሎት ሳይሆን ብልጣብልጥነቱን ማሳየቱ ነው ሲሉ ያወገዙ ታዛቢዎች ወያኔ በቀውስና ጭንቅ ገብቶ ባለበት ሁኔታ ግራቀኙን መክሰስ ህዝብን እርስ በርስ ማጋጨትና ታሪክ ከትቢያ ይጣላቸውን አድርባዎች ቀጥሮ ማስለፍለፍ መለያው ሆኗል ብለዋል።
አዲሱ የወያኔ ሹም ከአፍ መፍጠንና ከተግባር መጨመት በሰፊው አነጋጋሪ ሆኖ የመጣ ሲሆን የሚለፈውም እርስ በርሱ እየተጋጨ መሆኑን የፖለቲካ ተንታኞች ጫና ሰጥተው አቅርበዋል። ሁሉን እስረኞች ፍቱ ለሚለው ህዝባዊ ጥያቄ መልስ መስጠት አቅቶት ባለበት በቅርቡ ወደ ሳውዲ አረቢያ በመጓዝ በዚያ ታስሮ ስላለው አገር በዝባሽ ከበርቴ ያለሙዲ መታሰር ከባለስልጣኖች ጋር እንደሚነጋገር አስታውቋል። እርቅና ሰላምን ቅጣት አጥቶ በመስበክ ላይ ያለው የወያኔው ጠቅላይ ሚኒስትር በቀይ ሽብር የተነሳ ወደ 30 ሺህ የሚጠጉ ስደተኞች አሉ ከማለት አልፎ ኮሎኔል መንግስቱ ሳይቀር ይቅርታ ተደርጎለት ወደ አገሩ ተመልሶ በሰላም ቢኖር ደግ ነው ሲል ቀባጥሯል። ያለውን ስርዓት ላጠናከር እንጂ ልቀይር አልመጣውም ባዩ አዲሱ ሹም እሱ ከተሾመ የመብት ረገጣው ስርዓቱ መፈናቀሉ ተጠናክሮ መገኘቱን ሳያነሳው አልፏል። ህጋዊ ሲኖዶስ ከወያኔ ሲኖዶስ ይታረቅ ብሎ ሲሰብክም የህጋዊነትን ጥያቄ አድበስብሶ ከማለፉ ባሻገር ወያኔ ያቆመውን ህገወጥ ሲኖድ በተመለከተ የተወሰደውን ትክክለኛ ተቃውሞ ሊያስቆም መፈለጉን ጠቁሞበታል መባሉ አልቀረም። በተያያዘ ዜና በአሶሳና በደኖ የአማራዎች ግድያ ዋና ሚና አለው የተባለው ሌንጮ ለታ በቅርቡ ወደ አዲስ አበባ ከዲማ ነጎ ጋር በመጓዝ ከወያኔ ስር ሊወድቅ ተዘጋጅቷል ተብሏል። እስራኤል እንደ አገርና መንግስት የተቋቋመችበትን 70ኛ ዓመት በማክበር ላይ እንዳለች ፍልስጤሞች ደግሞ ይህን ናቅባ የሚሉትን የመከራ ቀን በትግል አክብረውታል። ለስድስት ሳምንታት ሳያቋርጥ የቀጠለው የፍልስጤሞች ትግል በቆራጥነት አሁንም የቀጠለ ሲሆን ሁለት መንግስታት ቆመው ምስራቅ ኢየሩሳሌም የፍልስጤም ዋና ከተማ ይሆናል የሚለውን ኢየሩሳሌም የእስራኤል ዋና ከተማ ነች ብሎ ያወቀውና ኤምባሲውን ከቴላቪቭ ወደ ኢየሩሳሌም ያዞረው የአሜሪካው ፕሬዚደንት ትራምፕ በመሰረዛቸው ቀውሱ መባባሱን ታዛቢዎች አስምረውበታል። ምስራቅ ኢየሩሳሌምንና ጋዛን በኃይል ይዞ ያለው የእስራኤል መንግስት የፍልስጤሞችን ትግል ሊያጠፋ እንደማይችል በጊዜ ቢቀበል ጠቃሚ ይሆናል ያሉ ክፍሎች አያይዘውም ይህ መንግስት በቤተ እስራኤሎችና በአፍሪካኖች ላይ የያዘውን አስከፊና ዘረኛ አቋምም ጠቅሰዋል። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠቃልላል።
Let's go.
የመፍትሄው መንገድ ባና እንደፈረሰው ይመረጣል። ራስ ሲመለጥና አፍ ሲያመልጥ አይታወቅም ተብሏል። አፍ ሲያዳልጥም እንዲሁ ነው። ጠቅላይ ሚኒስትር ተብሎ የተሰየመው የወያኔ ሌተና ኮሎኔል ለቦታው ካበቁት ጀምሮ ነጋ ጠባ ልፈፋን ማብዛቱን ታዝበናል። አጫፋሪ አድርባይ ምሁራን በዚሁ ያጅቡ ዘንድ የተቀጠሩለት የተቆለቆሉ ሲሆን ሹሙ ልፈፋ ማቆም ያቃተውም ይመስላል። የባጤ ቆጡን ይቀባጥራል ብንል ሀቅ ነው። ከቦታ ቦታ ሲዞር ሰው መስማት የሚፈልገውን ሲናገር የሚናገረውን ከተጨባጭ ሁኔታው ጋር ባይዛመድም ያጨበጨቡለትና ያመኑትም ቢያንስ ባለፈው ሰሞን ጥቂት አልነበሩም። ከጊዜ ወደ ጊዜ ግን ቢከፍቱት ተልባ መሆኑ አልቀረም። ለአማራው ሕዝብ የተቆረቆረ መስሎ ሲለፍፍ አማራው በቤንሻንጉል ተፈናቅሎ ደጃዳሪ ሆኗል። ወያኔም በአዴንም ምንም እርዳታ አልሰጡትም። የወያኔ ጸረ አማራነት ህልውናውን አስከብሮ ቀጥሏል። ስንቱ ድሃ ከቤቱ ተፈናቀለ። ይህ አዲስ ሹም ከመጣ በኋላ በሺዎች ዜጎች ታስረዋል። በአዲስ ግብረ ስየል ተጧጥፎ ተስፋፍቶ አለ። የሰብአዊ መብት ረገጣውም እንዲሁ። ለነጋዴዎች ባደረገውም ንግግር በአንድ በኩል የሚመለከታቸውን ያበረታታ ሲመስል፣ በሌላ በኩል ደግሞ ማስፈራሪያ አዘል የመሰለው ንግግሩ ብዙዎችን አደናግሯል። ኢትዮጵያ ኢትዮጵያ የሚለው ድግግሞሽ ይቺ ሀገር በማለት ተቆጥቦ ከነበረው ከሟቹ የወያኔ አለቃ ሲነጻጸር የተለየ ቢመስልም በተጨባጭ ከንቱ ነው። ኢትዮጵያን ያደሟትና የጎዷት ሁሉ ኢትዮጵያ እያሏት ወደድናትም እያሉ የነበሩት ናቸው። ሐራሬ የፈረጠጠውን ፋሽስት ኮሎኔል ያስታውሷል። አዲሱ ሹም ሌላ ደጋግሞ የሚለፍፈው እርቅ የሚለውን ይመለከታል። ፍትህ ጠያቂ ደሞችን ዜጎችን ከመከንቱ የሚቆጥረውን አቋሙን ሻላልሞ ሲያቀርብ አንዳንዶች ልክ ነው ወደፊት እኔ በሚል ሊታለሉለት መብቃታቸውም ታይቷል። ወንጀልን እየቀጠሉ እርቅን መስበክ አጓጉል ጮሌነት ነውና ጨርሶም የምንቀበለው ወይም የሚያታልለል ሊሆን አይችልም። በቀይ ሽብር የተነሳ ከ30,000 ያላነሱ ስደተኞች አሉና ወደ አገራቸው ይመለሱ አለ አዲሱ ሹም። ኮሎኔል መንግስቱ ሳይቀር ይቅርታ ተደርጎለት ተመልሶ በአገር ይኑር እስከ ማለትም ደርሷል። ይህ አሁን በእውን ይቅርታን ሰበካ ነው ወይስ በሟቾቹ ደም በሰማዕት ላይ መቀለድ? በአገራችን የእርቅ ባህል አለ፣ ልክና መንገድ ግን አለው። ፋሽስቶቹ አንድ ትውልድ ያህል ጨፍጭፈው አሁንም ቅንጣትም አላጠፋንም ብለው እየደረቁ ይቅርታ ይደረግላቸው ማለት ሁኔታን ለራስ ማመቻቸት ነው የሚል ነው ትርጉሙ። ወያኔ በወንጀሉ እንዳይጠየቅ ጥርጊያ ለማዘጋጀት የራስንም በደም መነከር ሸፋፍኖ ለማለፍ። የእርቅ ሂደት በደቡብ አፍሪካ የተባለው ውጤት እንዳላስገኘ አሁንም ለነጮች የሚበጅ ስርዓት ሰፍኖ መቀጠሉ የሚታይና የሚታወቅ ነው። ቢሆንም እንኳ ጨቋኙ ስርዓት ወድቆና ተተክቶ የተሞከረ ሂደት ነው። ወያኔ በስልጣን ተሰይሞ ሲበደል የቆየን ህዝብ የመብቱ ባለቤትነት ባልተረጋገጠበት ይቅርበል ብሎ ማስጠቃት ማስበላት የህዝብ ወገን መሆን አይደለም፣ ለአፈጮማዎች ሰለባ መሆን ነው። ዛሬ ምሁር በሉን ባዮች የሹሙን ስም እያነሱ ውዳሴ ቢያሰሙም የሚያረጋግጡት ምሁርነታቸውን ሳይሆን አድርባይ መሐይሞች መሆናቸውን ብቻ ነው። እርቅ መልካም ነው፣ መቼና እንዴት ማለት ደግሞ ተገቢ ነው። በቂም በቀል ወደ ጉዳት አለማምራትም ደግ ነው፣ ይመረጣል። ሁሉም ግን የወያኔን ስርዓት መወገድ ማክተም የግድ ይላል። ነፍሰ ገዳዮች በስልጣን ተቀምጠው ከነሱ ጋር የሚደረግ ይቅር ይቅር የለም። ዛሬም የህዝባችን ደም በየአቅጣጫው እየፈሰሰ ነው። በግፋቸው ቀጥለዋል እንጂ አደብ ገዝተው ከህዝብ ሊታረቁ በትንሹም ሲጥሩ አልታዩም። እርቅም ቢሹም ለውጥን ይሹ ነበር፣ የህዝብን ፍላጎት ሊያሟሉ በሞከሩ ነበር። አንዱን መጋዣ በሌላ ቀይረው ይህን በል ይህን ለፈፍ ብለው ሊያደናግሩና በግፋቸውም ሊቀጥሉም ባልወሰኑ ነበር። ከህዝብ ለመታረቅ መውሰድ ያለባቸውን እርምጃ መውሰድ በጀመሩም በቻሉም ነበር። ሁሉን የፖለቲካ እስረኞች ፍቱ ሲባሉ እንኳን ሁሉን ሊፈቱ ተጨማሪ ሺዎችን አስረዋል። የህዝብን መብት አክብሩ ሲባሉ ህዝብን አፈናቅለዋል፣ ብዙዎቹን ገለዋል፣ ዘረኝነቱ ተፋፍሟል። ይህ ታዲያ እርቅን ይጋብዛል ወይስ የከረረ ትግልን? የሹሙ አፍ ጤፍ ሲቆላ ምጣዱ ግን አልተሟሸም፣ መሶቡም ባዶ ነው። እስረኛ በውጭ አገሮች አስፈታሁ የሚለውም የፖለቲካ እስረኞችን የሚመለከት አይደለም፣ ድለላ ነው። የአባያ ምልክቱ አንደበቱ ነውና ሰውየው ልፈፋ ባበዛ ቁጥር ሐሰተኛነቱ መጋለጡ የግድ ይሆናል።
የተናገረው ሀቅ ቢኖር ማለትም አለቆቹ የሚያዙትን መቀሌ ላይ ነፍሰ ገዳዩን መለሰን ሲያወድስና የትግራይ ህዝብን ወርቅነት ለኛ ለቆርቆሮዎቹ ሲነግረን ነው። የሰላምና እርቅን ጎዳና ዘግቶ የከረመው ወያኔ ዛሬ አለመክንያት ይከፍተዋል ብለን ማመን ያቀተናል። ዋናው ችግር ከመሰረቱ ነው። ከፍቷል ብለን ለማመን ህሊናችንን ገለን ተደናቁረን አዲስ ሹም ወያኔ አይደለም ብለን ማመን ይኖርብናል ማለት ነው። ይህን አይነቱ መጃጃል አገራችንን ከዚህ ቀደም አስፈልቷልና ዛሬ ደማችን እየፈሰሰ የምንደግመው አይደለም። የአጋዚና የልዩ ኃይል የወያኔ አገዛዝ አሁንም በስልጣን ላይ አለ። አለ የሚሉን በታሪክ የምናውቃቸው ሌንጫውያን ናቸው። ባንዳዎችና ሆዳሞች፣ ስልጣን ፈላጊዎች፣ ግለኞች፣ ስለ አማራ ፋሽዝም ሊያሳምኑን የሚጥሩ የታሪክ ቆሻሻዎች እንጂ አይኑን ከፍቶ ታሪክን አጥኖ የሚገኝ ወገንማ በምንም አይነት ከወያኔ ጡት ኢትዮጵያን የሚጠቅም ወተት ይገኛል ብሎ አይቃዥም። ለኃይለ ማርያም ጊዜ ይሰጠው የሚሉ ዛሬ ደግሞ ለዚህኛውም ጊዜ ይሰጠው ቢሉ ባንገረምም ምን ነው አካለፈው ስህተታቸው ተመረው ጊዜን ለራሳቸውና ለዝምታ ቢሰጡ በተሻለ ማለታችን አይቀርም። ህዝብ የጠየቀው መሰረታዊ መብቶቹንና ዴሞክራሲን ነው፣ ህዝባዊ መንግስትን ነው። ወያኔ እርስ በርሱ ይፈራረቅብኛል አለም። ወደ ዴሞክራሲ ሀቀኛ ሽግግር ሂደት እውን ይሁን አለ እንጂ ወያኔ ራሱ መሃሪና ከሃሊ ሆኖ ምስሎቹን ይቀፍና እነሆ ሽግግር መጣ እርቅ ሰፈነ ይበለን ብሎ አልጠየቀም። ማነውስ ወያኔን ምህረት ስጭ ያደረገው? ለጉባኤ ጠርቶ ማረድ ማሰር ልምዱ የሆነውን ወያኔስ ማን ሊያምነው ይጠበቃል? ነገሩ ከዋስትና ማግኘትም ያለፈ መሆኑ ግልጽ ነው። የሚፈሰውን የህዝብ ደም ጠቅጥቆ የተፈናቃዩ ታሳሪውና ግብረስየልን ተቀባዩ ወገንባ አላይም ብሎ ማን ነው ከወያኔ ጎን የሚቆምና ራሱንም ወገኑንም የሚያዋርድ? በዚህ ልክስክስነት የኢትዮጵያ ህዝብ የሚጠበቅና የሚገኝም አለመሆኑ ግልጽ ነው። መፍትሄው ትግላችንን ማጠናከርና መቀጠል ነው። ለነገሩ ትግላችን አልቆመም፣ ግፉም አላበቃምና ህብረትን አጠናክሮ የጋራ ትግልን ከግብ ማድረስ የግድ ይላል። ግም ለግም አብርሃ ዝግሞች የሚሉትን መፍትሄ ውድቅነት በትግላችን ለማሳየት መቻል አለብን። ጸረ ወያኔው የጋራ ትግላችን ተፋፍሞ ይቀጥል። ኢትዮጵያን የሚታደጋት ህዝቧ ራሱ ነው። ድል ለኢትዮጵያ ህዝብ። ትግል ህዋሳችን በድኖ እስትንፋሳችን እስቲገታ ሕያው አካል ምስጥ በልቶት እስኪዋጥ በዝምታ ልሳን ሸረሪት አድርቶበት ሕያውነቱ እስኪያከትም ትንታግ እሳት እስኪስለመለም ነበልባሉ እስኪጨልም እንጮሃለን እንጮሃለን እውነት ትውጣ ፍትህ ታበብ እንላለን። መንጋጋ መንጋ ጨላችን በቦክስ በሰደፍ ቢወልቅ በትንታግ የጥይት አረር የራስ ጥላችን ቢሰነጠቅ በመራጃ ዘነዘና ጽኑ አጥንታችን ቢጨፈለቅ በሰይፍ በሰላ ሳንጃ ለምለም ስጋችን ቢጨቀጨቅ እንጮሃለን ለእውነት ለሐቅ እንሞታለን። እንጮሃለን ኤሎሄ እንላለን ደም ስራችን ተበጥቶ ደማችን እንደ ውሃ ቢቀዳም ሰብአዊ ክብራችን ተገፎ በቁም ስቃይ ብንቃትትም ምድረ ሲኦል ታጉረን እመቀመቅ ብንወርድም እንጮሃለን አንደክምም ከቶንም አንታክትም። የሰው ልጆች ስቃይ እሪታ ረሃብ እርዛት ዋይታ እንደ ውዳቂ በየአስፋልቱ መደፋቱ መሰጣቱ እስኪያበቃ ሰቆቃው ምሬት ሰቀቀን ዋይታው እስኪያበቃ እስኪያበቃ መረገጡ በባርነት መገሽለጡ በሸፍጣፎት መሸጎጡ እንጫለን እንጫለን እንላለን
እውነት ፍትህ እኩልነት ሰብአዊነት ነጻዊነት ያብር ይውጣ እንላለን እንጮሃለን እንጮሃለን እንጮሃለን
አሁ ፖለቲካ ትላንትን ረስቶ ነገን ፍለጋ በሃማ ቱማ አለመተደል ሆነና ሀቅ ያንቀነውና ነጋጠባ ሀቁ ሲነገር የሚያማቸውና አልፎም አንቆ የሚያስጓራቸው ጥቂቶች አይደሉም ሂስና ወቀሳ ስድብ እየመሰላቸው ለምን ተደፈርን ክቡራን የፖለቲካ ጣዖቶችን እንዴት ደፍራችሁ ተቻችሁ በሚል የሚያወግዙን የተተቹት በጠላትነት የታዩ መስሏቸው ኡኡ የሚሉ ግን አቆ ሲመረመር ደግሞ የፖለቲካ አልፋና ኦሜጋን አጣጥመናል ቢሉም ገና የፖለቲካ ሀሁን ያልቆጠሩ መሆናቸውን ተወደደም ተጠላም መናገሩና መጻፉ የሚታለፍ አልሆነም በበኩላችን ትግል ብለን ስንጀምር ጣዖትን ማንኮታኮቱ ግዳጅ ነው ብለን የተነሳን በመሆናችን ጫጫታው እንብዛም አላወከንም ብሬኑ ቢንጫጫ መድፋቸው ቢያጓራ ለምን ይደክማሉ እኔ እንደው አልፈራ ያለውን አርበኛ እናስታውሳለን እንዲያው ወያኔ ከተቃዋሚው የበላይ መስሎ ለመታየትና በስልጣንም ለመቀጠል የቻለው ከሞላ ጎደል የፖለቲካውን መድረክ በቁጥጥር ለማስገባት በመቻሉና የፖለቲካውን ትኩረትን በተመለከተም ቃኚ እኔ ነኝ ብሎ መሰየም በመቻሉ ነው። ወያኔ ይህን ለማድረግ በቅድሚያ የራሱን ግብ ጠንቅቆ ከማወቁ ሌላ ጣላት ያለውን ህዝብና ድርጅቶችንም በተመለከተ ምን ማድረግ እንዳለበት በመረዳቱ ነው። የኢትዮጵያን ህዝብ በአብዛኛው ጣላት ብሎ በመፈረጁ ገና ከደደብት ጀምሮ የተነሰሰው ፖለቲካ ከፋፍለህ አዳግ ግዛ ነውና ለስልጣን ሲበቃ የክልልና የአንቀጽ 39 ፖለቲካን አሳፈነ። ለሆዳቸው እና ለስልጣን ፍርፋሪ የሚያድሩትንም አውቆ በዚሁ መልክ ገዛቸው። አንድ አዛውንት ፕሮፌሰር እነመለስን ልጆች ይብለው በለንደን ስብሰባ ድጋፍ መስጠታቸውንም የምንረሳው አይደለም። በሰኔው 83 ጉባኤም በፈረደበት አማራ ላይ ሲደነፋ ከፕሮፌሰር አስራት በስተቀር የተሰበሰቡት ሁሉ አብረውት አጓሩ። የሚሾሙት ተሾሙ፣ ወንበር ቢጤም ተሰጣቸው። ወያኔ ማራቅ ያለበትንም ያውቅ ነበርና አይገዙልኝም ያላቸውን ደግሞ አሳደደ ገደለ ደብዛ ጠፋ ህገወጥ ብሎ አገደ። በጫትቃሚነት ቢታማም መለስ ዜናዊ ህዝብ ይወደኛል በሚል አጉል ቅዠት ለደቂቃም ቢሆን ባለመሸነፉ ህዝብን መግዛት በፍጅት በሚል አፈናውንም አላልቶት አያውቅም። በዚህም መከረት ብልጣብልጡ ወያኔ ተቃዋሚን እየከፋፈለ የተቃዋሚን ትኩረት ከዋናው ነጥብ ወደ መለስተኛው ለምሳችን ተቀማ መሆኑ ቀርቶ የታሰሩት ይፈቱ ለምሳሌ እያደረገ ቀጥሏል። ለምሳሌ ወያኔን በትጥቅ ገና ከመጀመሪያው መፋለም ሲገባ የሰላም ትግል ወይስ የብረት ትግል የሚል አጓጉል ክርክር ከፍቶና አስከፍቶ ዱላታንሱ መላይሻላል ባዮችን ኮልኩሎ ሲያደናግር ሲከፋፍልና ሲያደናቀፍ ቆይቷል። ዛሬም ዋናው የትግል መፈክር ወያኔን ከስልጣን ባስቸኳይ ውረድ መሆኑ ቀርቶ በይስሙላ የምርጫ ጋጋታ መጠመድን ያው ወያኔ ይሸነፋል በሚል ቅዠታም ነው መሳተፍን አስፈኗል። በየታሪክ ማጣፊያ ላይም ቁም ነገሩ አልጫ ይሆነ ትናንትን እየረሳን ነገን መቀማጠጥ አክፍላችን ሆኖ ተሰቃይተናል። የ66ቱ የ83ቱ ይቅርና የ1997 ተዘንግቶ እነሆ በ2002 ዓመተ ምህረት ስህተትን ለመድገም የተነሱትን መታዘብ ግዶናል። በየጊዜው ተቃዋሚ ኃይሎችን የምንተቸው ወያኔ በራሱ ድክመት እየተሸረሸረ ባለበት ከውድቀት የሚድነው በራሱ ጥንካሬ ሳይሆን በተቃዋሚዎች ድክመት መሆኑ ተደጋግሞ የተነገረና ትክክለም ግምገማ በመሆኑ ነው። ጠጣሩን ዲላላ የላላውን ወጥር ነውና መሰረታዊው ምክር ተቃዋሚ ኃይሎች ድክመታቸውን አስወግደው እንዲጠናከሩ መተቸታቸው ተገቢ ነው። ድክመት ስንልም በቀቢጸ ተስፋ ተይዘውና ጨለምተኛነትን ጌታ አድርገው ትግሉ ገና ሳይፋፋም የደከሙት እንደሚሉት ሁሉም ከንቱ ነው ለማለት ሳይሆን የድርጅቶችን ጥንካሬና የማይካዳስተዋጾ በግምት ይዘን ግን እየጎዳ ያለውን ድክመት በመጥቀስ መወገድ አለበት የሚለውን መልእክት ለማስተላለፍ ነው። የ1997ቱ ምርጫ ውጤት የተፈለገውን ግብ ባይመታም የታገሉት ድርጅቶች ቅንጅትና ህብረት ያደረጉት አስተዋጽኦና ጥረት በቀላሉ የሚገመትና በትህተትና ድክመት ደረጃ ብቻ የሚፈረጅ አለመሆኑም መታወቅ ያለበት ነው። ዛሬም ቢሆን በክህደት ጎዳና ተሰማርተው ከወያኔ ጋር በተረጣፊነት የሚሰሩትን ስናወግዝ በፖለቲካው መስክ ስህተት የሚፈጽሙትን ሆነ በመርጫው በመሳተፍ የሆነ ውጤት እናመጣለን ብለው የሚጠሩትን በጅምላ ማውገዙ ከዓላማችን ውጪ ነው። የድርጅቶች ሁሉ ጠንካራ ጎናቸው ወያኔን እያናጋው ነውና ወያኔ ጠንካራ ነው ሀገሩን ሁሉ ተቆጣጠረው ብሎ መላቀሱ ስህተት ይሆናል። ያለውን ተጨባጭ ሁኔታም አለመገምገም መሆኑም ግልጽ ነው። ነገሮችንና ሁኔታዎችን በሚዛን ማየት ይሻል። በዚህ መሰረትና አጥር ክልል ውስጥ ነው ትችት ለማቅረብ የሚሞከረው። የፖለቲካ ንቃት በደከበበት ደግሞ አሉባልታና ጥራዝ ነጠቅነት ይዘፍናል። የፖለቲካው መድረክ የጨረባ ተስካር ሆኖ ይዘባረቃል። ይህን ለማስወገድ ራሳችንን መገምገሙና መተቸቱ አስፈላጊ ነው። የላላውን ለመወጠርና ጠጣር ነኝ ባዩን ለማላላት ወያኔን ለማሸነፍ ከወያኔ ተጻረው የቆሙት ኃይሎች ሲተቀሱ ግን ስህተትን ነጋጠባ የሚደግሙት ተመክሮ ጠፍቶ ሳይሆን እቅጩ ሲነገር የፖለቲካን ሀሁ መጨበጡን ሆነ ከተመክሮ መማርን አሻፈረን ስላሉ ብቻ ነው ብንል ማጋነን አይሆንም። ነገ ግንቦት 23 ቀን ያልተጠበቀ ሁኔታ ከተከሰተም የድርጅቶቹ ዝግጅትና የተነሱ አመጹ ጥሪ ሳይሆን እንደ 1997ቱ በህዝብ በራሱ ቁጣና መነሳሳት ምክንያት የሚከሰት ነው። በመጪው ምርጫ መሳተፍ ከድክመትና ስህተት እየተቆጠረ ያለው ይህን ሂደት ተቃዋሚዎች የሚጓዙበት ወያኔን ለማጋለጥና ህዝብን ለማደራጀት መጠቀሚያ ይሆናል በሚል ሳይሆን በምርጫው በመሳተፍ ለውጥ ይመጣል ብለው አማኞች በመሆናቸው ነው። ተቃዋሚ ኃይሎች ጠላትና ወዳጅ ማን ነው በሚለው መሰረታዊ ጥያቄ ላይ ተገቢው አቋም ኖሯቸው በስራና ስምሪት ክፍፍል ደረጃ አንተ አንቺ በህጋዊ መድረክ ሌላው ደግሞ በሁለገቡ ብለው ቢሰማሩ ኖሮ ማለትም ሁሉም ወያኔ ጸረ ህዝብ አገዛዝ ነው ብለው አምነውና በመውደቁና መወገዱ አስፈላጊነት ተስማምተው በነበር ምርጫውን ይበልጥ ወያኔ ለማጋለጥ መጠቀሚያ ማድረግ በተቻለ ነበር። ይህ ግን አልሆነም። የፖለቲካ ሀሁ ግድ የሚለውን ትምህርት መማር አቅቷቸው የተገኙት ክፍሎች ግን ከመደራደር በፊት የመደራደሪያ እቅዳቸውን አጋልጠው ራሳቸውን ለጥቃት ሰጥተው ያረመኔ ልቡ ቀጋ መሆኑን ዘንግተው በወያኔ ተደናግረው ከደጋፊዎቻቸው ተነጥለው ተጣልተው ወዳጅ ብለው ያልሆነውን አቅፈው ጉዞ ሳይጀምሩ እየተደናቀፉ ሲወድቁ አይተናል። ምሳሌ ሁሉም የፖለቲካ ስረኞች ይፈቱ ማለት ሲገባ የራሳችንን ብቻ ነው ይፈቱ የምንለው በማለት ወይም ከያባ ውስጥ ብቅ ያሉ አንጆች እንዳሉት የፖለቲካ ስረኞችን ጥያቄ በኋላ እንጂ ዛሬ ማንሳት የለብንም ብሎ ከሩቁ በመጎንበስ የፖለቲካ ድርጅት መሪ በህገወጥ መንገድ ታስራ ያለች ተፈታች ታሰረች ምርጫ እንገባለን ብሎ በመማማልና ለድርድር እንኳን ባለመግደርደር ምን ተይዞ ጉዞ ወይም አፈወሪሳ እንዲሉ በገዋ በባዶ ደንፍቶ ጣላት በማብዛት ያገራችንን ያከባቢ ሁኔታና ዓለም አቀፉንም ሁኔታ ባለማጤን ያለውን አደጋ ለመገንዘብ ባለመቻል አቦ ሸማኔው እየመጣ ቀሪጥይትን በጥንቸል ላይ በመጨረስ ትጥቅ ትግል የጀመሩትን ከወያኔ በፊትና በላይ ማውገዝ ታግሎ ለሀገር መስዋዕት በጅልነት በመፈረጅ የተሰውትን ማብጠልጠል ትናንት የመሪነት ብቃት የሌላቸው መሆናቸውን ያረጋገጡትንና ህዝብን የከዱትን ዛሬ መሪ ነጻውጪ ብሎ ማቀፍ ወያኔ ማንነቱን ከምርጫ አንፃር በ1997 ዓመተ ምህረት አሳይቶ ያኔ የገደላቸው ወገኖችን ደም ሳንበቀልና ያኔ የታሰሩት ዛሬም በየጉድጓዱ እየተሰቃዩ ባለበት አለ ተገቢና በቂ ቅድመ ሁኔታ በምርጫ ለመሳተፍ መሯሯጥ ምርጫ በመግባት የወያኔን እድሜ እናፋጥራለን ብሎ መቃጀት ወዘተ የታዩት ሁሉ የሚተከሱ ናቸው። በዚህ ገጽ በርካታ የተቃዋሚ ድርጅቶች መሪዎች በየጊዜው በሰጡት መግለጫ የተጋለጠ ነውና መድገሙ አስፈላጊ አይሆንም። በባዕድ ሀገር ያለው ደግሞ አላፊ አግዳሚው ለጆሮ የሚስማማ ከበሮ ሲደልቅለት ምራኝ ምራን ብሎ መነጠፍና መታለል ጠባዩ የሆነ መምጣቱ በመጠቀሱ ያው ውርጅብኝ ቢከተልም ሐቅ ሐቅ ነውና መነገሩ ግን አስፈላጊ ነው። የፖለቲካ ሀሁ ጠላትህን ወዳጅህን በቅድሚያ አወቅ ይላል። ወያኔ ጠላቶቹን ያውቃል። ኢትዮጵያና ህዝቧ ጠላቶቹ ናቸው። አንዳንዶቹ ተቃዋሚዎች ግን ወያኔ ወዳጃቸው ይመስላቸዋል። አንዳንዶቹ እንዲያውም ተቃዋሚ አትበሉን ወያኔዎች ወንድሞቻችን እህቶቻችን ናቸውና ተፎካካሪ ነን ይሉናል። ወያኔ ጠላት ነው ስንል አሮጌ ፖለቲካ ነው ሰልጥኑ ብለው ይወርፉናል። መሰልጠኑ ጫንቃን ለባርነትና ለውርደት ማመቻቸት ሆኖብን ከበደን ብንላቸው አይገባቸውም። ተዋደዱ የሚሉ ነገር ዓለሙ ያልገባቸው ዘፋኞችም አሉ። ቀለበት መንገድ ፎቆች ቪላዎችን እዩ አርሶ አደሩም የእጅ ቴሌፎን ይዟል። ትናንት በታገላችሁበት በቋሪያ ፋሊያ ወይም ቴዎድሮስ ከተማ ሳይቀር እኮ ቴሌፎን ገብቷል ብለው ይገስጹናል። ምን ማለት ነው ይህ ሁሉ 14 ሚሊዮን ህዝብ በተራበበት ሀገር 35000 በላይ በታሰረበት ሀገር መብት በተረገጠበት ሀገር የህግ የበላይነት ባልተከበረበት ሀገር ዘረኝነት በተፈነበት ሀገር ጭቆና በከፋበት ሀገር ስንላቸው መልስ የለም። ለነሱ ለጥቂቶች አምሯልና ለኛ ማስቀየሙ አይረዳቸው። ህሊና ደግሞ ከተፈናበተ ጊዜ አልፏልና የብዙሃኑ እንባና ሰቆቃ በሆድና ጥቅም ታፍኗል። ነጋ ጠባ ኢኮኖሚው አደገ ተመነደገ የሚሉን የሁሉ ሚሊዮን ህዝብ እንዴት ለረሃብና ለከፋ ድህነት እንደተጋለጠ አይናገሩም። ሆድና ዘረኝነት ከትቢያና ውርደት ጥሏቸዋል። የፖለቲካ ሀሁ ከተማርን ግን በቅድሚያ ተጨባጩን ሁኔታም ጠላትንም ማወቅ ወሳኝ ይሆናል። ማወቅ ማለት ደግሞ ይዘቱን ጠባዩን ድግመት ጥንካሬውን ማለት ነው። በሌጣ ፍንተና ማብቃት አንገደድም። ወያኔ ከተመሰረተ ጀምሮ ስለዚህ ከይሲ ቡድን የተባለውን አልሰማንም ብንል እንኳን ስልጣን ከያዘ ወዲህ የፈጸመውን ወንጀል ረሳን ብንል እንኳን አደባባይ ኢየሱስን አንዋር መስጊድን ወተር አርባ ጉጉን ጋምቤላን ኦጋዴንን ህዝብ መጨፍጨፉን ወዘተ ማን ፕሮፌሰር አስራትን አሰፋ ማሩን ተስፋዬ ታደሰንና ሌሎችን እንደገደለ ማንም አልነገረንም ብንል እንኳን እናንት በ1997 ዓመተ ምህረት ስንቱን ንጹህ ዜጋ የጨፈጨፈውን ወያኔ አናውቀውም ማለቱ ሊፈቀድልን አይችልም። ሆዳችን ህሊናና አንጎላችንን አንቆ ካልገደለ በስተቀር የፖለቲካው መድረክ የተጨናነቀው የፖለቲካን ሀሁ በማያውቁ ግና ራሳቸውን ምሁር፣ ልሂቅ፣ ዶክተር፣ ፕሮፌሰር እና መሐንዲስ የሳይንስ አዋቂ በሚሉ ነው። እና ጅሬን ደግሞ ለስለስ ብሎ መናገሩም ክብረ ነክ ከሆነ ውሎ አድሯል። በምሁሮች መቅናት ነው ያሉም አሉ። ግን ሐቁን ተናግሮ የመሸበት ያድሯል ነውና አወቅን ባዮች የሰፊውን ህዝብ ንቀው ሲውገረገሩ እየደረሰ ያለው በደልና ጉዳት መጠቀሱ አስፈላጊ ነው። ህንጻ ግንባታና ፖለቲካን፣ ከብት ህክምናና ፖለቲካን፣ መሐንዲስነትና ፖለቲካን፣ ቀዶ ጠጋኝና ፖለቲካን ወዘተ ምን እንዳቆራኛቸው ማስረዳት ከባድ ነው። ቀጥታ ግንኙነት የለምና ዛሬ ሟቹ ታዋቂ ዘፋኛችንና የወያኔ ወዳጅ አረባዊ ነጋዴ የክብር ዶክተር ቢባሉም ሚሊዮኖች ይህን ከስም ቀጥሎ የሚለጠፍ ነገር ስለሌለን ተለጣፊ ባላቸው ተንቀን ልሂቅ ዶክተር የሚባለውን አጨብጭባችሁ ተቀበሉ እየተባልን ነው። ፖለቲካ የጡረታ ጊዜም መዝናኛ ሆኗል። ለረጅም ዓመታት ከፖለቲካ ወርቀው የግል ኑሯቸውን ሲያሳድዱ የቆዩት ድንገት ብልጭ ሲልባቸው ደግሞ ወደ ፖለቲካው መለስ ሲሉና እኛ የተሳልን የተለጠለጥን ፖለቲከኞች የምንለውን አድምጡ ብለው ያተክሩናል። ሌሎች ደግሞ ወያኔ ጋር ሄደው ደፋ ቀና ብለው ቆሻሻና ዘረኛ ጫማን ስመው መሬት ሊመሩ፣ ንግድ ፈቃድን ሊያገኙ፣ በወገንና ሀገር እንባ ላይ ሊከብሩ ሞክረው ሲከሽፍባቸው ተመልሰው ዓለምንም ጸጸትና ይቅርታ የህዝብ ወገን ነን ብለው የሚጮሁና በዚያውም ጥፋታቸውን እየደበቁ ያሉ አሉ። ትናንት በአዲስ አበባ ሸራተን አስረሽ ምችው፣ ነገ በዋሽንግተን ዲሲ መሰለፍና ይውደም ባይነት ብዙም አያዋጣም። ይባስ ብሎ ደግሞ ትናንት ከመለስ ዜናዊ ጋር ሆነው ሀገር ወዳድ ዜጎችን ያጠፉ፣ ታጋይ ወገኖችን የገደሉ፣ በወያኔ ወንጀል የተካፈሉ ዛሬ ከግለሰብ መለስ ጋር ተጋጨን በሚል ህዝባዊ ሆነናልና መሪያችሁ ነን ሲሉ እልል የሚሉ የፖለቲካ ሀሁ ያልገባቸውም በርክተዋል። ግለሰቦቹ ህዝባዊ ለመሆን በቅድሚያ ዘረኛውን የወያኔ ፖለቲካና መስመር ጸረ ኢትዮጵያ ብለው ማውገዝና ኢትዮጵያዊ ፖለቲካን በግልጽ መቀበል ይኖርባቸዋል። ደብዛቸው የጠፋ የፖለቲካ ድርጅቶች መሪዎችና አባላት የደረሱ ሲባል አናውቅም ማለቱ ፍሬቢስ ነው። ወያኔ ስንል መለስ ዜናዊ ብቻ ለመሆኑን እናውቃለንና በወንጀል የተሳተፈ ግለሰብ ከሁሉም በፊት ንስሐ መግባት አለበት። ይህ ባልሆነበት ገዳይን ነጻ አውጪ ብሎ መቀበል ወያኔን ነጻ አውጪ ብለው የተቀበሉ የፈጸሙትን ስህተት መድገም ይሆናል። ስህተቱን ነጋ ጠባ ለሚደግም ደግሞ ብዙዎች የሚያዝኑለት አይሆንም። በሌላ በኩል ደግሞ የሞትን ክፉነት በቅድሚያ የሚያውቀው ሟቹ ነው እንደተባለው መከራና ተቆቃ ባልደረሰባቸው ሁሉን ቻይ መሐሪና ይቅር ባይ መስለው ቢሰየሙ የሚገርም አይደለም። እሳቱ አልጠበታቸውምና ነው። ወያኔ ወንድም እህት ጓዳቸውን አልፈጀባቸውምና ነው። ምን አጠፉ ሲሉ ወይም በሰማዓት ላይ ሲሳለቁና ሟቾችን ሲወቅሱ ማለትም በቁስላችን የጋለ ብረት ሲያስገቡ ችግራቸው አለመቁሰላቸው ነው። የሰው ቁስል አይነዝርም ሆኖ ነው። እስቲ እንጠያየቅ። የሌሎቹ ይቅርና ወጣት ሽብሬ ለምን ሞተች? የናበራሽ ይቅርና ብርቱካን ለምን ታሰረች? በወያኔ እስር ቤት አለፍትህ የሞቱት ይረሱና በቀይ ሽብር የተገደሉት መገደላቸው ሚካድና በ1997 ዓ ም በገፍና በግፍ የተረሸኑት ከ200 በላይ ዜጎች ጋምቤላ፣ አደባባይ ኢየሱስ፣ አሰቦት፣ ምስራቅ ወለጋ፣ ወተር፣ አንዋር መስጊድ፣ ኦጋዴን ለምንስ የምናስታውሰው ሁሌም ጎደሎና ያልተሟላ ይሆናል? ለምንስ ወንዝ ሊወስደን ሲል ቄጠማ መጨበጥ ይቀናናል? ለምንስ ችግሮቻችን ብለን ልንመካባቸው የተነሳንባቸው ግለሰቦች ታሪካቸው የዝንጀሮ መቀመጫ ወይም አስቀያሚ ሆኖ ያስቸግራል? አስመሳይ ነጻ አውጪዎችን ያብቡ ባዮች አፋቸውን በሬት ሊያጥቡ አይገባምነ? ዛሬ ንሳል ገቦ ወያኔዎችን ያዳነቁ ተቀበሉ የሚሉን ስለመሆኑ ህሊናቸውን መርመረዋል? ክህደቱ ስርየቱ ለምስት ይሆናል? ያንዴ አይበቃም? በግ እንኳ ባይላል የተባለው ተዘንግቶ ለወንጀላቸው እባካችሁ ማሩን አጥፍተናል የማይሉና ይባስ ብለው የተፈጸመውን ወንጀል አልተፈጸመም የሚሉ እንዴትስ የህዝብ ነጻ አውጪ ይባላሉ? ከሁለት መቶ ሺህ በላይ ህይወት ያጠፋን ሽብርና ሚሊዮኖችን ያቆሰለን ግፍ የሚክዱ እንዴትስ የፖለቲካ መሪ ነጻ አውጪ ይባላሉ? ግፉ አልበዛም? ኃጢአት ሲደጋገም ጽድቅ ሆነብን? ፖለቲካ ለምርጦች ወይም አንዳንዶች እንደሚሉት ለልሂቆች ብቻ ነው ባንልም ፖለቲካ ከባድ እንቅስቃሴ ነውና ዝግጅትና ንቃትን ይጠይቃል። በተለይ ድርጅትን እናንቀሳቀሳለን፣ ትግልን አጠናክረን ህዝብን ለድጥ እናበቃለን ከተባለ ስምሪቱን እንደ ትርፍ ጊዜ ፍራ መውሰዱና በቀላሉ መያዙ ፍሬ ቢስ ነው። ወያኔ ፖለቲካ የሞት ሽረት ጥያቄ ሆኖ ስለሚያስጨንቀው 24 ሰዓት ሙሉ ግቡን ለማሟላት ተንኮል ሲሸርብና ሐሰት ሲያሰራጭ ሲከፋፍል ሲያስር ሲገድል ይታያል። አይተኛም ብንል ሁኔታውን ይገልጻል። ፖለቲካን በሙያተኛነት ይዞታል ማለትም እንችላለን። በመሆኑም ተጻራሪዎቹ ወይም ለህዝብና ለሀገር መሰረታዊ ለውጥን እናመጣለን ብለው የተነሱ ወገኖች ፖለቲካን በጥራዝነት ተቀነት ደረጃ ባላዋቂ ፋሚነት ልጅ የጫረው እሳት በመሆን እንደ መዝናኛ በመቁጠር ይዘው ሊነሱ አይችሉም። የፖለቲካ ሀሁ ያልገባቸው ክፍሎች ጥላቻን ያወግዛሉ፣ ተዋደዱ፣ ተፋቀሩን ይሰብካሉ። ነብር ፍየልን ሲያቅፍ ጅብ አህያን ሲስም ይታያቸዋል። እጀት ወያኔ በስልጣን ይቆየው በህዝብ ላይ ጥላቻውን በማርገፍ በማለስለስ ሳይሆን በማጠናከርና በማባባስ ነው። ትግል የራት ግብዣ አይደለም ተብሏል። ተጣጥፎ ወደድኩሽ ወደድኩ መባባያም አይደለም። የህዝብና የሀገር ፍቅር ለትግልና መስዋዕትነትን ለመድፈር መንስኤ ቢሆንም ትግል በጥላቻ ላይ የተመሰረተ ነው። የጭቆና ጥላቻ፣ ጨቋኝን ጥላቻ። ጠላትን ወዶ ትግል የለም ኖሮም አያውቅ። ሰላማዊ ትግል ከተባለ ሌላ ጠላቱን ጠልቶ ያልተነሳ ወደ ድል አይጓዝም። በመሆኑም የወያኔን አገዛዝ ጠልተንና ልናወድመው ቆርጠን መነሳት አለብን ማለት ነው። የመለስ አገዛዝ በደም የተጨማለቀ ወንጀለኛ ቡድን ነው። መጠላት ሲያንሰው ነው። መንጌ የሚሉ ቀልደኞች ከፍርፋሪው የተቋደሱ ብቻ ናቸው፣ ያልደረሰባቸው፣ ያልቆሰሉ፣ ያልተጎዱ። የፖለቲካ ሀሁ ጠላትህን እወቅ፣ ጠላትህን ጥላ፣ ልታጠፋውም ቆርጠህ ተነሳ ይላል። ይህንን መሰረታዊ ሀቅ እየተቃወሙ ጠላት አትበሉ፣ የአገር ልጆች ነን፣ ጠላቶች አይደለንም ወዘተ የሚሉ ሁሉ ትጥቅ አስፈችና የባርነትን ቀንበር ላያችን ላይ አደላዳይ ናቸው። ቢወዱትም የማይወድ ስርዓት መሆኑን ሊሸፋፍኑ የሚጥሩ፣ ነጋ ጠባ የሚያዋርደንና የሚገድለን ስርዓት መሆኑን የሚዘነጉ፣ የተገደሉትንና የታሰሩትን ሁሉ የሚረሱ። ለዚህም ነው ተቃዋሚ ኃይሎች ሁሉ እንዋደድን ሳይሆን በጠላታችን ላይ አመረን እንነሳን መስበክ ያለባቸው። ይህ ነው ተገቢው ፖለቲካ። ለዚህም ነው ቀስ በቀስ ወያኔ ህሊና ገዝቶ ይሻሻላል ማለትም መሰረተ ቢስ ሆኖ የሚገኘው። ለምርጫ ተብየው ቀልድም ያን ያህል ገንዘብ መባከኑም አላግባብ ሆኖ የሚከሰተው። ቀደም ለማለት እንደተሞከረው የፖለቲካውን መድረክ ወያኔ በየጊዜው ዋና ጥያቄ ብሎ በሚያፈነዳው እያተራመሰ ዜጎችን ማደናገሩን እየቀጠለ ያለ ነው። የመወያያ የመጮሃ ርዕስ ሰጪ ወያኔ ራሱ ይሆንና እይታችን ዋናውን ነጥብ ትቶ በመለስተኛ ጉዳዮች ላይ ያተኩራል። በ1997 ዓመተ ምህረት ምርጫውን አጭበርብሮና የህዝብን ድምጽ አፍኖ ባለበት ህገ ወጥነህና ተስልጣን ወረድ የሚለውን መፈክር የታሰሩት ይፈቱ በሚል እንዲሸፋፈን አደረገና ብዙዎች ዋና ተልእኳችን የታሰሩትን ማስፈታት ነው ብለው ሲጮሁ ቆዩ። አንዳንዶቹም ማይባስ ብለው ይህንንም አጥበው ይፈቱ የምንለው የራሳችንን እስረኞች ብቻ ነው ብለው ራሳቸውን ለተዘብት ዳረጉ። በቅለው ተፈቆ ባረጀ ኮርቻ ላይ ኡታ የሆነ መቸገራችን አልቀረም። የድርጅትን ምንነትና ሚናም በተመለከተ ተገቢው ግንዛቤ ባለመኖሩ ፖለቲካው ያልነው መደነባበሩ አልቀረም። ከአያሌ ዓመታት ውድ ተመክሮ በኋላ አሁንም ብቸኛ መሪ ድርጅት የሚለውን አጓጉል ንግግር እንዳሉ አሉ። በ1997ቱ ተመክሮ እንዳየነው ስብስብ እኔ እንጂ ሌላ ማን አለና ብሎ ሲኩራራና ትብብርንም እምቢ ሲል የደረሰው ጉዳት የሚረሳ ሊሆን አይገባም። ዛሬም አንድን ድርጅት ብቸኛ የህዝብ ድርጅትና መሪ ብሎ ማቅረቡና በዚህም ተወስኖና ተቃይንቶ ሌሎችን ማክቸልቸሉ ጠቀሜታው ለወያኔ መሆኑን ገና ያልተረዳሉ። የሀገራችን ዋና ዋና ችግሮች በአንድ ግንባር ቀደም ተብሎ በደጋፊዎቹ በተሰየመ ድርጅት ብቻ የሚወገዱ አለመሆናቸውን መረዳት ያቃታቸዋል። ሁሉም ሀገር ወዳድ ድርጅቶች በየፊናቸው ሆነ በትብብር ሊያደርጉት የሚችሉት አስተዋጽኦ መኖሩንም ይክዳሉ። አንዳንዶቹማ መሪና ብቸኛ ድርጅት እገሌ ነውና ሌሎቻቸው ፈረሱ አሊያም ከሱ ተደባለቁ ብለው ይመክራሉ። የፖለቲካ ሀው ገና አልተቀራም። የግንዛቤ ማጠር ችግር ደግሞ ይከተልና የሀገሪቷ ዋና ዋና ችግሮች ምን መሆናቸውም ራሱ ምስጢር ሊሆን ይከጅለዋል ወይም ለብዙዎች ይሰወራል። አገር ማዳን የሚለው ወቅታዊና ተገቢ መፈክርም ይዘቱ ይምታታና ስፋቱ ይሳትና ወሳኝ ያገራችን ችግሮች እንዳይነሱ በእንቅፋትነት ማጠየቂያ ሆኖ ይቀርባል። ተልእኳችን ሀገር ማዳን ነውና በሴቶች ላይ ስለሚደርሰው በደል ስለ ጎጂ ባህሎች ስለ መብት ረገጣዎች አታንሱ የሚሉ አሉ። ግባችን ሀገር ማዳን ነውና ባንዳንድ ድርጅት ጥላ ስር መሰባሰብ እንጂ ስለ ሴቶች መደራጀት ለምን ይወራል? ለምንስ ድርጅቶች ይኖራሉ ወዘተ የሚሉ የተሳሳቱ አቋሞች መድረክ ላይ ብቅ ይላሉ። ሴቶች ተደፈሩ፣ መብታቸው ተረገጠ፣ ውህዳን ተሰቃዩ፣ ሰብአዊ መብትም ተገረሰሰ፣ የህፃናት መብት ተደፈረ ወዘተ ሲባል ይህ ሁሉ ትርፍ ነው፣ ዋናው ሀገር ማዳን ነው ይላሉ። ይህ ፖለቲካዊ ውቀት ሳይሆን ያለማወቅ ምልክት ነው። የህብረተሰቡ ልዩ ልዩ ክፍሎች በየራሳቸው መደራጀታቸውና መብታቸውን ለማስከበር መታገላቸው ለምሳሌ ሴቶች እንደ ሴቶች፣ ላባደሮች፣ ወጣቶች ወዘተ ለትግሉ ስኬት ወሳኝ ሚና እንዳለው መሳት አይገባም። የቅንጦት ጥያቄና መፈክሮች መስለው የሚታዩት አይኑ ለተጋረደ ብቻ ነው። አገር ማዳን ሲባልም በቅድሚያ ህዝብን ማዳን ማለትም የህዝብን መብትና ሰብዕና ማስከበር ማለት መሆኑን መዘንጋት ስህተት ነው። ሀቀኛ አገር ወዳዶችን ከወያኔ አይነት ብሔረተኞች የሚለየው አንዱ ዋና ጉዳይ ይህ ነው። ህዝብን ማስቀደም ወይስ አዴ ብሔረሰቤ ጎጤ ማለት? የወያኔ ሰለባዎች አንዳንዶቹ ትናንት ኢትዮጵያዊ ነን ሲሉ የነበሩና ዛሬ ጠበው ወደ ጎጣቸው የተመለሱ ሰፋ ያለውን ህዝባዊና ሀገር ወዳድ አቋምን ትተው ወዲ ትግራይን ወይም ሀፍረተቢሱ እንዳለው ወርቅ ዜጋንን ማለትን እስከቀጠሉበት ደግሞ የነገው መዘዝ በወርቅ ተብየው ራሳቸው ላይ መውደቁ አይቀሬ መሆኑን ማወቅ ይገባቸዋል። ጆሮ ያለው ይስማ። ጨው ለራስህ ብለህ ጣፍት፣ ወያኔ የሚወድምና ያስተዛዝበናል፣ ይሄ ቀን ያልፈና ወዘተ ማለት ይቻላል። የኢትዮጵያ ህዝብ የናቁትን ሁሉ ጊዜም የማይረሳ ትምህርት ሰጥቶ ለመስደዱ ጣሊያን ወይም ሐራሬ ድረስ መሄድ አይኖርብንም። የኢትዮጵያን ህዝብ ማንነት ግን አወቅን ባይ ዜጎች የዘነጉት ለመሆኑ ደግሞ ጥርጥር የለውም። በአፍአዊ ደረጃ አዋቂው ህዝባችን አጼው ይሉ እንደነበረው የሚወደንና የምንወደው ህዝባችን ቢሉትም ሐቁ ግን አያውቅም፣ አልተማረም፣ ምሁር አልሆነም ብለው ናቅ እንደሚያደርጉት ማመን አለብን። ለዚህ ነው እናውቅልሃለን፣ የሰለጠነ ፖለቲካ ከእኛ ተማር ወዘተ ብለው የሚነዘንዙት። ህዝባዊ ምሁራን በምርጦችና ልሂቅ ተብዬዎች የተተኩ ቢመስለን ሊፈረድብን አይገባም ማለት ነው። ህዝብ የድል ባለቤት ነው። ህዝብ የትግሉ መሰረት ነው። ህዝብ አዋቂ ነው የሚባለው ከልባቸው የማያምኑ ድርጅቶች ህዝብን ከማደራጀት አንፃር ድክመት ያጠቃቸዋል። የቀድሞ መሪዎች ህዝብ ምን አለ እረኛ ምን አንጎራጎረ ይሉ ነበር ይባላል። ዛሬ ይህ ደብዛው ጠፍቷል። ህዝብን ስማ ጎበዝ እንጂ ምን ትመክራለህ የሚለው ቁጥሩ አንሷል። ከ1997 ምርጫ በኋላ ታስረው የተፈቱት ሲፈቱ ወደ ሞተላቸውና ወደ ጮህላቸው ህዝብ ሄደው አመሰገኑ ወይስ ወዲያውን ወደ አሜሪካና አውሮፓ ተማረ ወደ ተባለው ነጎዱ? ዛሬስ ለምርጫ ተሰለፍን ያሉ የተወሰኑ ድርጅት መሪዎች ሚያዚያ እስኪያበቃ ይህንኑ በባዕድ ነዋሪ ሲቀሰቅሱ ያውም ድምፅ ላይሰጥ አልቆዩም። ይህ በመሆኑም በባዕድ ሀገር ያለው ዜጋም በአገራችን ፖለቲካ ያለውን ሚናና ቦታ ግምት ስቶ መገኘቱንም መታዘባችን አልቀረም። ህዝብን የመናቁ በተለይም በወደቀው የፊውዳል አጥያዊ ስርዓት ጊዜ ሰፍኖ የነበረውን ይህን ውድቅ ስሜት የማስተጋባቱ አባዜ በመስፈኑ ድርጅቶች ህዝብን አገልግል የሚለውን መመሪያ ዘንግተው ህዝብን ተጠቀምበት የተባሉ ይመስላል። በህዝብ ላይ ይኮፈሳሉ። በመሆኑም እንበልና እንደገና የድርጅቶች ውስጣዊ ይዘት ራሱ ዴሞክራሲን በሩቁ ያለ ይመስላል። ካባ የለበሱና በጣዖትነት ደረጃ የተሰየሙ ተክለሰውነታቸው የሚያደነቁር ግለሰቦች መስፈናቸው ችግር መኖሩን ጠቋሚ ነው። በባህላችን በተለይም በቆየው ደረጃ አንድ አዛዥ አለቃ መፈለጉ የነበረ ቢሆንም በዛሬው ፖለቲካ ደረጃ ድርጅት የጋራ አመራርንና ውስጣዊ ዴሞክራሲን አስቀድሞ መገኘቱ አስፈላጊ ነው። አንድን ወይም ሁለት ግለሰቦችን በሁሉም ከሃሊነት መድቦ መጎንበሱ ከዴሞክራሲያዊ ድርጅቶች የሚጠበቅ አይደለም። ዶክተር ገሌ በሚል ወይም ኮሎኔል ገሌ በሚል ክብራቸው የማይደፈር የማይገሰስ አለቆችን መሰየሙ ህዝብን መናቅና ዴሞክራሲንም መጻረር ነው። የባዕድ ቋንቋ የማይናገረው የፈረንጅ ወይም የሆነ ዲግሪ ተብዬና ዶክተር ወዘተ ቅጽል የሌለው አፈር ገፊው ሰፊውና ብዙ ወገናችን ዛሬም ቢሆን ሀገርን ለማዳን መሰረት ነው። ህዝብን ያልያዘና ያላከበረ እንቅስቃሴ የትም አያደርስም። የፖለቲካ አሁ በትግልና ሀገር ማዳን ተጋድሎ ዋናው ተዋናይ ህዝብ እንጂ ጥቂት ምርጥ ነን ባይ ግለሰቦች አለመሆናቸውን ያስረዳል። ሌላው የስልጠነ ፖለቲካ አራማጅ ነን ብለው የሚጮሁ ክፍሎች ልፈፋ የፖለቲካ ሰዎችን እድሜ ይመለከታል። መለስም ይህን ዘፈን ሲያቀራራ የቆዩት ወይም እድሜያቸው የገፋ ለቀው ወጣቶች ይተኩ ብሎ ካለ በኋላ ይቅርታ እስከ ቀጣዩ 5 ዓመትማ እኔ ያለሁባችሁ ብሎናል። የስልጠነ ፖለቲካ ማለት የቀድሞዎቹን ታግለው የተሰውትን የታገሉትን ማብጠልጠል ነው የሚሉ አሉና ያረጁ ያፈጁ ይወገዱን በጅምላ እየሰበኩ ናቸው። እነ ኔልሰን ማንዴላ ቢያረጁም መምራታቸው አይታያቸውም። ወጣት የተባሉት አፈጮሌዎች ከሃዲ ሆነው ህዝብን ማስለቀሳቸውን ይረሳሉ። ዋናው ጉዳይ የእድሜ ሳይሆን ያቋም ነው። የፖለቲካ አሁን ያላወቁ ግን ሁሌም አብዩን ከመለስተኛው ያምታታሉና አብይ ያልሆነውን ነጥብ ዋና አድርገው ይዘፍኑበታል። ዛሬ የድርጅቶች ችግር መሪዎች እድሜያቸው መግፋቱ ሳይሆን መስመራቸው ከህዝብ ፍላጎት ጋር አለመግጠሙ ነው። ድርጅቶች ለዘመናት መታገላቸው ደግሞ ኃጢአት ሳይሆን ጸጋ ነው። የደቡብ አፍሪካው የነ ማንዴላ ድርጅት የተመሰረተው በ1912 ዓ.ም ሲሆን ለድል የበቃው ከ60 ዓመት በኋላ መሆኑን ማስታወስ ተገቢ ነው። ስለዚህ ዋናው አቋምና እንቅስቃሴ ነው እንጂ የድርጅት መሪዎች እድሜ አይደለም። ይህ ቢባልም መሪዎች መተካትና ወጣቶችን ቦታ መያዝ እንዳለባቸው ክርክር አያሻውም። ድርጅቶች በርክተውና ጸንተው በመገኘታቸው እንደ ድክመት ተቆጥሮ መወገዛቸው አሳዛኝ ነው። ድርጅትን ጸንቶ ማቆየቱ ራሱ ከባድ ትግል ነው። ማቆየትም የሚደነቅ ነው። በተለይም ህዝባዊ አቋምን ይዘው ሳያጎበድዱ ስንቱ ቡድን አለሁ አለሁ ብሎ ሳይውል ሳያድር ሲከስም አላየንምን? ስለዚህ ዋናው ጉዳይ ማን ለህዝብና ለሀገር ቆሟል የሚለው እንጂ ማን እድሜው ገፍቷል መሆን የለበትም። የነ ስብሃት ነጋ ድርጅት ሌሎችን መሪዎቻቸው አረጁ ብሎ ለመተቸት አይችልም። ወያኒ ያልሆነ ርዕስና መወያያ ነጥብ አይስተን። ነገ ምርጫ በተባለው ሂደት ህዝብ ሊነሳሳና ያልተጠበቀ ተቃውሞ ሊያሳይ ይችላል። የሚተበቅ ነው። ህዝብ ሁሌም ባልተበቅ ነው ያስገርመናልና ዱብ ዳ ሳይሆን ዱብ ደስታ ቢያጋጥመን እሰየው አብሽር ነው ምንለው። ወያኔ ምርጫውን በተጠበቀው መሰረት አሸንፎ ከዚያም ተቃዋሚ የነበሩት ላይ ሊዘምት መቻሉም መጠበቅ አለበት። ከዚህ ሌላ ግን ከወያኔ ምርጫ ባሻገር እና በኋላ ምን መደረግ አለበት ለሚለው ተገቢውን ምላሽ መስጠት ደግሞ ተገቢና አስፈላጊ ነው። ወያኔ ልዩ ልዩ ግጭቶችን በመጫር የዜጎችን ትኩረት ሊዘውር መሞከሩ አይቀርም። የአባይንም ጉዳይ በዚሁ ሊጠቀምበት እየጣረ ነው። ነቅቶ ወግድ ማለት ያሻል። ወያኔን በሚፈይድ መንገድ ለመታገል ምን መደረግ አለበት ለሚለው የበሰለ ምላሽ መስጠት መቻል አለብን። የኢትዮጵያ ህዝብ ነጻነትና ፍሬት ከማንኛውም ባዕድ ቀረበ ራቀ ሊመጣ አይችልም። 18 ዓመት አይተነዋል፣ አልሰራም። በራሳችን ላይ መተማመን አለብን። ነገ ለህዝብ የሚበጅ ጊዜን ከፈለግን ዘንድ ትናንትን መርሳት አንችልም። ታሪኩን የረሳ ስህተቱን ይደግማል ነው። ስለዚህም ያለፈውን ሳንረሳ ዛሬንም ገምግመን ለብሩህ ነገ በሁላችን ጥራት በወያኔ አገዛዝ ላይ በጋራ እንነሳ የሚለው ጥሪ መስተጋባትና ምላሽም ማግኘት አለበትና አለና እንበል።
I'm a star.